የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ።
ሰላም ሰላም ሰላም፣ እንዴት ከርማችኋል? በቀጠሯችን ተገናኝተናል። እናንተም የእሷ ድምፅን ለመስማት ሰብሰብ ብላችኋል ብዬ ተስፋ አደርጋለሁ። ሳምንት ካነሳናቸው ጉዳዮች
ስነ ልቦናዊ ጥቃት ላይ ናቸው ወንዶች ማለት ነው። እዚህ ይሄንን ነገር በመናደርግ ሰዓት ወንዶች ያንን የሰውነት ማንነታቸውን እንዲነኩ ያደርጋል።
በዚህ ሳምንትም ከየሷ ድምጽ ምንጠፍቶ ሁሉም ተሰናርቶ እናንተን እየጠበቀ ነው። ለዛሬ ካሰናዳንላችሁ
ወንድ ለኔ እንደዛ ነው፣ ግን ያው በጾታም ብቻ ይገኛል። ስለተወለድ ወንድ ሆነሽ ሴት ሆነሽ ትወለጃለሽ።
እስከ ፍጻሜው ጠብቁን። ሁሉም በየተራ ይቀርባል። አሁን ባለንበት የውድድር ዓለም ሁሉም በየፊናው ተፍጨርጭሮ ነገን ብሩህ ለማድረግ ከልቡ ይታትራል። ነገር ግን ውድድሩን ለማሸነፍ ተስኗቸው ብዙዎች በፈተና ብዛት ተደናቅፈው ሲወድቁና ያለን፣ ጥቂት የማይባሉት ደግሞ ካሰቡት ደርሰው የልባቸው ሞልቶ አረፍ ሲሉም አይተናል። በዚህ ውድድር ውስጥ ሴቶችም ከወንዶች እኩል ካሉባቸው ጫናዎች ተላቀው ነገን ብሩህ ለማድረግ አቅማቸው በፈቀደ መጠን ሲጥሩና ሲታትሩ እናያለን። ሴቶች የስኬትን መሰላል እንዲቆናጠጡ ደግሞ ቤተሰብ፣ ማህበረሰብ፣ ሁሉም ኃላፊነት አለበት። የዛሬው የእሷ ድምፅ መልእክት ነው። ወንዶች ለእናንተ ጥያቄ አለኝ። የትዳር አጋራችሁን፣ እህታችሁን ወይም ደግሞ እናታችሁን የሆነ ከፍ ያለ ቦታ ደርሰው ለማየት ምን ማድረግ አለብኝ? የኔስ ድርሻ ምን ይሆን ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? የሴቶች በማህበራዊም ሆነ በኢኮኖሚ እንዲሁም በፖለቲካ ጉዳዮች ከወንዶች እኩል ተሳትፎ እንዲኖራቸው በውሳኔ ሰጭነትም ላይ በንቃትና በብቃት እንዲሳተፉ ያንተ የወንድሟ የትዳር አጋሯ ወይም ደግሞ የአባቷ ድርሻ ትልቅ እንደሆነስ አስበ ታውቃለህ? እስኪ ሁላችሁም ራሳችሁን ጠይቁ፣ ከሌሎች ጋርም ተወያዩ። እኛ ሙዚቃን ጋብዛችሁና ተመልሰን እንመጣለን።
Yes, the fast, yes, the fast. Nafse, nafse, ነፍሴ ኮነሽ ስርታደም ስሬ ያንዲዮቴ ግማሽ የስንፋሴ ስንፋስ ነፍሴ።
ከሙዚቃው ተመልሰን ተገናኝተናል። በሰጣችሁ ሐሳብ ሞቅ ያለ ውይይት እንዳደረጋችሁ ተስፋ አደርጋለሁ። ያላችሁን ሐሳብ አስተያየት ለኛም በተካፈሉን ደስታችን ነው። የተንቀሳቃሽ ስልካችን ቁጥር 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። ለእናንተ እንዲስማማ አድርገን መልሰን አሰማቸዋለን። በዛሬው ጉዳያችን ላይ ማለትም በጾታ እኩልነትና ፍትሃዊነት ላይ የወንዶች ሚና ምንድነው ስንል የራሳቸውን የህይወት ተሞክሮ እንዲያጋሩን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ሆኑትን አቶ ውብሸት አየለ ጌጤን ጋብዘናል። ወደዛው እንለፍ። እርሶም አንድ ትልቅ ተቋም መሪ ኖት። እስቲ እንደው እርሶ ባሉበት ተቋም ውስጥ የድርሻዎትን እንዴት እየተወጡ ነው ሴቶችን በማብቃት ረገድ?
መጀመሪያ ልናደርግ የሞከርነው ነገር ብቃት ያላቸው ሴቶች በማኔጅመንት ደረጃ ከፍ እንዲል ነው ማድረግ ይቻልነው ከወንዱ ቁጥር። የፖለቲካ ፓርቲ ጭምር የሚያስተዳድር ድርጅት ደግሞ በመሆኑ በእያንዳንዱ የፖለቲካ ፓርቲ ውስጥ የሴቶች ተሳትፎ እንዴት ነው ከፍ ሊል የሚገባው? ምን ብናደርግ ይሻላል? መሪዎችስ እንዴት ወደ ላይ ማውጣት እንችላለን? የሚለውን ከየትኛው መስሪያ ቤት በተሻለ የህግ ድጋፉም ስላለን የምናስተዳድረውን ፖለቲከኞችንና ፖለቲካ ፓርቲዎችን ስለሆነ ይህንን የመስራት እድል አግኝተናል። ሌላው ስራችን ከምርጫ ጋር የተያያዙ ጥቃቶችን፣ ሴቶች ላይ የሚመጣውን ጥቃቶችን የማስቀረቱ ስርዓትን መተግበር ነው። ይህንንም ከትምህርት ጀምሮ እስከ መመሪያ ደረጃ ድረስ በማውጣት በከፍተኛ ደረጃ እየሰራንበት ነው ያለ ነው። እና እኔ እንግዲህ እዚህ ጋር በመሆኔ ብርቱካንን በቁርጠኝነት የምታስፈጽመው ነገር በመሆኑ እድለኛ ሆኜ ያሰብኳቸውን ትልልቅ ነገሮችን ማከናወን ይቻልኩ ይመስለኛል። ከዚህ አንጻር ግን አሁንም ቢሆን ብዙ ነገሮች ይቀራሉ። እውነት ለመናገር ሰውን የሚያክል ነገር 9 ወር ከመሸከም አምጦ ከመውለድ በክፉ አጋጣሚ ተደፍሮ አካላዊና ህሊናዊ ቁስል ይዞ ለዘላለም ከመኖር የሚበልጥ ከባድ ነገር ነው ወይ? ፖለቲካ አባል ሆኖ ይደርስ የሚችል ስቃይ ካለ ያንን ስቃይ ተወጥቶ የሀገር መሪ ለመሆን መሞከር ወይም የሀገርን ችግር ለመቅረፍ በሚለው አይነት ሁኔታ እንዲታይ የበኩሌን አስተዋጽኦ ያደረግኩ ነው። ወደፊትም አደርጋለሁ ብዬ ነው የማስበው።
ወደ ቤተሰብ ልምጣና እንዴት ነው ከባለቤቶት ጋር ያሉት ግንኙነት?
ባለቤቴ ዶክተር ሰናይት አሸናፊ ቤተ ማርያም ትባላለች። ኢሚኖሎጂስትና ፓቶሎጂስት ናት። አሁን ሲኒየር ሳይንቲስት ናት። ከባለቤቴ ጋር ያለኝ ግንኙነት ምንም ምክንያት የለኝም። እኔ ከእሷ በላይ ሆኜ ልታይ የምችልበት ቤታችን ውስጥ የወንድ የበላይነት የሚባለው በተለምዶ የለም። እሱን ደረቴን ነፍቼ ልነግርሽ እችላለሁ። ማምንበትም ጉዳይ ስለሆነ ላደርግም በሞክር የምችለው ነገር አይደለም። ወንዶቹን አቅም የሚሰጣቸው የተሻለ እውቀት አለን ነው የሚሉት። እውቀቷ ከኔ ይሻላል። የተሻለ ገንዘብ ማምጣት ነው አቅም የሚሰጠው። ከኔ የተሻለ ገንዘብ አላት። ህብረተሰብ ውስጥ ያለው ድርሻዋ አዘ ሲኒየር ሳይንቲስት ከኔ ከፍ ያለ ነው። ስለዚህ በየትኛውም መንገድ ፍቅር እንዲያኖረው ትዳራችንን ከመጣር በስተቀር በሌላው መንገድ የትም ልደርስ አልችልም።
ልጆቹን ሲያሳድጉ ከጾታ እኩልነት አንጻር የሚመክሯቸው የሚያስረዷቸው ነገር አለ?
ልጆች ላይ የሚደረገው ጥረት ከፍተኛ ነው። እኔ ሁለቱም ወንዶች ልጆቼ በእውነቱ ይሄ ከዚህ አስከፊ ሜሶጂኒስቲክ እና የወንድ ትምክተኝነት ራሳቸውን ነጻ ወጡ። ከዚህ አንጻር ትልቅ መንፈሳዊነት ያላቸው ልጆች ናቸው ያሉኝ።
ሌሎች አባቶች ከእርሶ ምን ይማሩ? እስቲ
ከወንድ ትምክተኝነት ለመውጣት እውነቴን ነው የምልሽ፣ ዝም ብሎ የሚወጣ ነገር አይደለም። ህግ፣ ደንብ፣ መመሪያ ስላልሽ ወይም አገሩ ላይ ትልልቅ ማስተዋቂያዎች እዚህና እዛ ከተማ ውስጥ እንዲታዩ አድርጎ በመለጠፍ ብቻ የሚሆኑ ነገሮች አሉ። እነሱ አይረዱ ማለት አይደለም፣ ግን አይደለም። ከውስጥሽ መውጣት መቻል ያለበት ነገር ነው። መንፈሳዊነት ነው፣ ብቃት ነው። ምክንያቱም የዚህ የፓትርያርካል ስርዓት ከተመሰረተበት ጊዜ ጀምሮ ለዘመናት በሃይማኖቶቹ ውስጥ፣ በባህሉ ውስጥ፣ በህግ ውስጥ እስከ ቅርብ ጊዜ ድረስ የፍትሐብሔር ህጋችን እኮ ለወንድ ስልጣን ይሰጣል ሚስቱንና ልጆቹን እንዲደበድብ። ሚስቱን ይቀጣል። ይቀጣል ሲልሽ መግረፍ ይችላል። አሁን ነው እየተሻሻለ እየተሻሻለ እሱ እንኳን የመጣው ማለት ነው። ስለዚህ ይሄ ነገር የህግ ድጋፍም ጭምር የነበረው ነገር ነው። በዘመናዊነት ምክንያት በሌሎች ትልልቅ ሰዎች ከሴትም ከወንድም በወጡ ሰዎች ድካም ምክንያት ለመቀየር የሚደረገው ትልቅ ጥረት አለ። ከፍተኛ ማህበረሰባዊ ቀውስ ነው። ከፍተኛ ማህበረሰባዊ ችግር ነው። ከፍተኛ የመንፈስ ድክመት ነው። ስለዚህ ይሄንን ከፍተኛ ደረጃ መስረት ነው ያስባለው የጋራ ችግር አድርጎ የጋራ ጉዳይ አድርጎ።
ወደ እርሶ ህይወት ልምጣ። አስተዳደጉት ከቤተሰብ ጋር ያለው ነገር ምን ይመስል እንደነበር እስቲ ድሮውን ትንሽ እንዲያጫውቱኝ።
ተወለድኩት አዲስ አበባ ነው። እዚህ ድሮሉን መኮንን ትምህርት ቤት ይባል ነበር። አሁን አዲስ ከተማ ትምህርት ቤት ነው የሚባለው። እዛ ነው የተወለድኩት። 4 ዓመት እስከሚሞላኝ ድረስ 4 ዓመት ከሆነኝ በኋላ ነው ወደ ደብረ ዘይት ሄድ ነው። አባቴ ለረጅም ዘመን ደብረ ዘይት ነው የኖሩት። በልጅነታቸው ነው ደብረ ዘይት የገቡት። አቶ አየለ ጌጤ ይባላሉ። እዚህ አራዳ ጊዮርጊስ ከተወለዱ የመጀመሪያዎቹ ሰዎች መሀል አንዱ ናቸው። አባባ ሲወለዱ እንግዲህ ገጠር ከተማ ነው፣ ሳር ቤት ከተማ ነው እና አራዳ ጊዮርጊስ ጀርባ ነው የተወለዱት። አባታቸው ንብረት እዛ አለ። እዛ ጉምሩክ ሰራተኛ ሆኑ። ጠላት ሲመጣ ደብረ ዘይት ገቡ። ከኤልያስ ፓፓሲኖስ ከሚባሉ ትልቅ ኢንዱስትሪያሊስት ከእሳቸው ጋር በሽርክና ደብረ ዘይት ገቡ። እዛ እየሰሩ ነው ጠላት የወጣው። በኋላ ያው አባቴ የኔን እናት ሲያገቡ ትልቅ ሰው ናቸው፣ ብዙ ሚስት ፈተዋል። አንድ የ30 ዓመት ልዩነቶች አላቸው በአባቴና በእናቴ መካከል። ና እናቴ 20 ዓመት አባቴ 50 ዓመታቸው ሆኖ ነው የተጋቡት። አንቱ ነው የሚሏቸው። አባታችን ብዙ ለሴት የሚመቹ ሰው አልነበሩም፣ ለትዳርም የሚመቹ ሰው አይደሉም። የተለያዩ ልጆችም አሏቸው ከኛም ውጪ እህቶቻችን አሉ። እንግዲህ አከርካሪያችን ደህና ነን የሚሉ ወንዶች የሚያደርጉትን ክፉ ነገር ሁሉ ማድረግ የሚችሉ አባት ነበሩኝ። እሱን እያየሁ አድጌያለሁ እና ያ አሁንም 4 ዓመት እስከሚሞላኝ ድረስ ወደ ደብረ ዘይት ያልሄድነው እኛ ተወልደን እኔና ወንድሜ አባባ ሌላ ሚስት ስለነበራቸው ነው ደብረ ዘይት እዛ እሱን ሴትል እስከሚያደርጉ ነው። እንግዲህ እኔ አባት ለሴት ልጆቻቸውም ለእኛም ጥሩ ነበሩ። ሴቶች ልጆቻቸውን አይንቁም ነበር፣ እንዲማሩ እንዲበረታቱ ያደርጉ ነበር። ከወንድና ሴት እኩልነት መብት ጋራ አባባ ያንን ጉዳይ ያውቁት ነበር ወይ ብትይኝ፣ አይ በእውነት ነው የምልሽ አያውቁትም። በዛው በራሳቸው ዓለም ውስጥ እንደገነኑ ነው በዚህ ጉዳይ ላይ የሄዱት።
እርሱ እንዴት አመጡት ታዲያ?
የእኛ ትውልድ አንድ ትልቅ ጥቅሙ ምንድን ነው? በልጅነታችን ይጫት ማልሬድ እንደዚህ እንደዚህ የሚባሉ ሰምተሽ ከሆነ በታሪክ እነኚህ ሶሻሊስት አብዮት የሚያራምዱ ትልልቅ ድርጅቶች ናቸው። እነኚህ ድርጅቶች የሴቶችን እኩልነት የመጀመሪያ ነገር ነው፣ ድርብ ጭቆና አላት ነው የሚለው መፈክሩም፣ እና ከድርቡ ነው መውጣት አለባት ነው የሚለው። እኔ በ17 ዓመት ጀምሬ ይህንን እያቀነቀንኩ ነው ያደግኩት እና ከዚህ ጋር የሚጣረስ ሃይማኖታዊ ስርዓት፣ ባህላዊ አካሄድ፣ አስተዳደጎች ሁሉ ነው ነፃ ያወጣን ያ እንቅስቃሴ። ኢህአፓ በዛ ውስጥ የነበረ ድርጅት ስለነበረ ያ ስለነበረ አይዲዮሎጂው ብዙ ሴቶች ጓዶች ስለነበሩ አብረናቸው የነበር ዝቅ ከፍ አድርገሽ ለማየትም የምትችበትም ሁኔታ የለም።
ከባለቤቶት ጋር እንዴት እንደተገናኙ ልጠይቅ።
እስር ቤት ነው የተገናኘ ነው። አፍሪካ ህብረት የተሰራበት ላይ ከርቸሌ ነበር። እሷም እዛ 3 ዓመት ተፈርዶባት መታ ነበር፣ እንደዚሁ በኢህአፓ ጉዳይ። እኔም እዛ ነበርኩ እና አንድ የሆነ ትምህርት ቤት ነበረ እና መጽሐፍ መቀያየር እንደዚህ እንደዚህ ይፈቅዳሉ እና በመጽሐፍ መቀያየር ምክንያት በዚህ ነው የተዋወቅ ነው። እዛ በዛው እሷ ቀድማኝ ተፈታች። እኔ ትንሽ ጊዜ ቆይቼ ወጣሁ።
የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን ከአቶ ብሸት ጋር ሰፊ ውይይት አደረግን። ያካበቷቸውን ልምዶቻቸውንና ተመክሯቸውንም ሰምተናል። የሴቶችን እኩል ተሳትፎ እውን ለማድረግ የወንዶች ኃላፊነት የጎላ መሆኑን አቶ ብሸት አስረድተውናል። እንደ አቶ ብሸት ያሉ አባቶች፣ ባሎች እና ወንድሞች እንዲበዙልን የሁልጊዜ ምኞታችን ነው። ሴቶችን በቤት ስራና ልጆችን በመንከባከብ ብቻ ሳይገደቡ ከወንዶች እኩል በአደባባይ ልናያቸው የምንችለው በወንዶች ተጋድሎ ነውና ወንዶች በርቱ እንላለን። እስኪ በሙዚቃ አረፍ እንበልና ተመልሰን እንገናኝ።
የዘንባባ ማርነሽ ወለናሽ ይረጋ አልደርስብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ ወለላሽ ይረጋ አልደርስብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ የዘንባባ ማር ነው ፍቅርሽ ቄጥማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ አይ አይንሽን ሳይ ተገትሬ ባንቺ ለዛ ሁሉም ያድራሉ ሲያልሙሽ የዘንባባ ማርነሽ አዎ የዘንባባ ማርነሽ ልቦች የቀሰሙሽ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩ መድኃኒት አዎ የቀጩን መድኃኒት ስጪኝ ለከንፈሬ።
ከሙዚቃው በኋላ ተመልሰን ተገናኝተናል። በነገራችን ላይ የጾታ እኩልነትን ለማምጣት ሴቶች በማህበረሰቡ ከተሰጣቸው ሚና ባሻገር በሌሎች ዘርፎችም ጠንካራ ስራዎችን መስራት እንደሚችሉ ለማሳየት በርካታ ሴቶች ወንዶችም ጭምር ብዙ ውጣ ውረዶችን አሳልፈዋል። በሰሩት ስራ ሁሌም የምናነሳቸውና የምናስታውሳቸው በርካታ ጀግኖች አሉን። ለዛሬ የወይዘሮ ስንዱ ገቡን ታሪክ ይዘንላችሁ መጥተናል። ባልደረባዬ ዩኤል ዘላለም ያቀርብላችኋል።
ስንዱ ገብሩ በጤና ባለሙያነት፣ በመምህርነት፣ በነጻነት ታጋይነት እና በፖለቲከኛነት የምትታወቅ አንጋፋ ሴት ናት። ስንዱ በኢትዮጵያ የመጀመሪያዋ ሴት የህግ አውጪው ምክር ቤት ተመራጭም ስትሆን ከፖለቲካ ህይወቷ በተጨማሪ ጣሊያን ኢትዮጵያን በወረረችበት ወቅት የነጻነት ታጋይ ነበረች። ስንዱ በ1909 ዓመተ ምህረት ከአዲስ አበባ 30 ኪሎ ሜትር ርቀት ላይ በመትገኘው አዲስ ዓለም ከተማ ተወለደች። የመጀመሪያ ደረጃ ትምህርቷን አዲስ አበባ ከተማ በሚገኘው የስዊድን ሚሽን ትምህርት ቤት እስከ 12 ዓመቷ የተከታተለች ሲሆን በመቀጠልም ወደ ስዊዘርላንድ ሀገር ከእህቷ ከማሆይ ጽጌ ማርያም ገብሩ ጋር ተጉዘዋል። በስዊዘርላንድ የኮሌጅ ትምህርቷን እንዳጠናቀቀች ወደ ሀገሯ በመመለስ ስነ ጽሁፍን እንዲሁም የእንግሊዝኛና የፈረንሳይኛ ቋንቋን የማስተማርና የማስተርጎም ስራን ጀመረች። በአብዛኛው በጸረ ፋሽስትና በአርበኝነት ላይ ያተኮሩ ከ20 በላይ የመድረክ ተውኔቶችንም ጽፋ አዘጋጅታለች። በወቅቱ የኢጣሊያ ወረራ እየተስፋፋ በመምጣቱ በቀድሞ አጠራሩ በኢሉባቡር ጠቅላይ ግዛት በጎሬ አውራጃ የቀይ መስቀል ቅርንጫፍን መስርታ የጥቁር አንበሳ የነጻነት እንቅስቃሴን ተቀላቀለች። የጥቁር አንበሳ አርበኞች ቡድን ከጣሊያን ወራሪ ኃይሎች ጋር የሚዋጋ የአርበኞች ስብስብ ነበር። የቀይ መስቀል አባልነቷን በመጠቀም በጣሊያን ኃይሎች እስከ ተያዘችበት ጊዜ ድረስ ከጣሊያን ወራሪ ጦር መረጃዎችን በመሰብሰብ ለጥቁር አንበሳ የነጻነት ተዋጊዎች ታቀብል ነበር። ስንዱ ወደ ኢትዮጵያ ከመመለሷ በፊት ለሁለት ዓመታት ያህል ጣሊያን አገር በመትገኝ አስኒራ በተባለች ደሴት ታስራ ነበር። ይህ መሰናክል ግን ለዲሞክራሲና ለሴቶች መብት የምታደርገውን ተጋድሎ ወደ ኋላ አልጎተተውም። ከተሞክሯ በመነሳት የተለያዩ መጽሐፍትን ጽፋለች። ከነዚህም ውስጥ አንዱ ጥቁር አንበሳ የተባለው መጽሐፍ ነው። ታሪኩ የሚያጠነጥነው የነጻነት ታጋይ በነበረችበት ወቅት ያሳለፈቻቸው ገጠመኞቿ ላይ ነው። የሴቶች መማርና የሴቶች መብት መከበር ለኢትዮጵያ ማደግ ወሳኝነት እንዳለው በማቀንቀን ለነዚህ መብቶች መከበር ታግላለች። ስንዱ በ1943 ዓመተ ምህረት የመጀመሪያዋ ሴት የኢትዮጵያ ምክር ቤት አባል በመሆን ተመረጠች። በዘመኑ በነበረው የታችኛው የህግ መወሰኛ ምክር ቤት የምክትል ፕሬዝዳንትነት ስልጣን ተሰጥቷታል። ለሴቶች እኩልነት እንዲሁም ለፍትሐብሔር ህግ መርቀቅ ከፍተኛ አስተዋጽኦን አበርክታለች። ከፓርላማ አባልነቷ በኋላ በከፍተኛ የመንግስት ኃላፊነት ላይ የሰራች ሲሆን የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ እና የኢትዮጵያ የውስጥ ጉዳይ ሚኒስትር በመሆን የሰራችባቸው ኃላፊነቶች ተጠቃሽ ናቸው። የስንዱ ገብሩ ትሩፋት ዛሬም ድረስ ለኢትዮጵያውያን ትልቅ ትምህርት ነው። ቅኝ ግዛትን በመታገል የአርበኞችን ትግል በማጠናከር እንዲሁም ለሴቶች መብትና የትምህርት ዕድል ባደረገችው ተጋድሎ ዛሬ ላለችው ኢትዮጵያ ከፍተኛ አስተዋጽኦን አበርክታለች። ስንዱ ለሀገሯ ነጻነት የነበራት ቀናይነት፣ ድፍረትና ትጋት ለዛሬው ትውልድ ተምሳሌት ነው።
በየአካባቢያችን በየቤታችን ብዙ ጀግኖች አሉ። እናንተ አድማጮቻችንም የገሌ ወይም የገሊት ታሪክ ቢቀርብ ብላችሁ ከሀገር ውስጥም ከውጭም ሀገር የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛ ለአድማጮች እንዲመጥን አድርገን እናሰማቸዋለን። ባልደረባዬ ዩኤል ዘላለምን አመሰግናለሁ። ወደ ዋናው ጉዳያችን ስንመለስ ወንዶች በጾታ እኩልነት ላይ ያላቸው ሚና ምን እንደሆነና ምንስ ይጠበቅባቸዋል ብለን የስርዓተ ጾታ እኩልነት ተማጓቿንና በአሁኑ ወቅት ትልቅ ስራ እየሰራች የምትገኘዋን ቤተልሔም አካለ ወልድን አነጋግሬያለሁ። ውይይታችንን የጀመርነው ወንድነት ምንድን ነው ስንል ነው። ወደዛው እንለፍ።
ለእኔ ወንድነት ማለት በእግዚአብሔር ጸጋ የተሰጠውን ማንነት አምኖ የተቀበለ በጾታው ላይ ያለበትን ኃላፊነት በአግባቡ ለመወጣት ቆራጥነት ያለው ለሱም በቂ ለመሆን በየቀኑ የሚጥር ወንድ ለኔ እንደዛ ነው። ግን ያው በጾታም ብቻ ይገኛል። ስለተወለድ ወንድ ሆነሽ ሴት ሆነሽ ትወለጃለሽ።
ጤናማ ያልሆነ ወንድነት አለ። እሱንስ እንዴት ነው የምትገልጪው?
ጤናማ ያልሆነ ወንድነት በተለምዶ ቶክሲክ ማስኩሊኒቲ የምንለው ነገር ነው። ወንዶችን ሴት እንዲሆኑ ነው የሚፈልጉት ምናምን የሚል አመለካከት አለ። እኛ ግን የምንቃወመው ድብድብ ላይ፣ ጉልበት ላይ፣ የሰውን መስመር አለመጠበቅ ላይ ተመሰረተ የወንድነት አስተዳደግ ነው ያለው። አብዛኛውን ጊዜ እኛ ሀገር መጥፎ ነገር አድርጎ የመጣ ልጅ ወንድ ነህ ብሎ ማለት ችግር ያመጣል ማንነት ላይ። ሶ ያንን ማንነት ይዞ ያደገና ወንድነት የሚመስለው የሰውን መስመር በማለፍ የሰውን መብት በመጋፋት በኃይልም በመጠቀምና የሚመስለው ሰው ለራሱም ለአካባቢው ላሉትም ሰዎች ለሀገርም አይጠቅምም እንደዚህ አይነት ወንድነት።
እንግዲህ ስለ ጾታ እኩልነት ብዙ ተብሏል፣ ብዙ እንቅስቃሴዎች አሉ አይደለ? የጾታ እኩልነትን ለማምጣት ወንዶች ሊጫወቱ ወይም ሊያበረክቱ የሚችለው አስተዋጽኦ ምንድን ነው ብለሽ ነው የምታስቢው?
አሁን የስራ ረገድ ክፍፍሉን በተለይ ደግሞ የውሳኔ መድረኮች ላይ፣ የፖለቲካ መድረኮች ላይ፣ የውሳኔ ቦታዎች ላይ ወንዶች ናቸው አብዛኛውን ጊዜ ያሉት። ያ ማለት ማንን ያጠቃልላል? ህግ አውጪውንም፣ ህግ አርቃቂውንም፣ ህግ አስፈጻሚውንም ያጠቃልላል። ስለዚህ እዚህ ቦታ ላይ ያሉ ወንዶች በሴቶች ጉዳይ ላይ ና በህጻናት ጉዳይ ላይ የሚደርሱትን ወንጀሎች ትኩረት ሰጥተው ለሱ የማይንቀሳቀሱ ከሆነ ለውጥ የለውም። አለበለዚያ ደግሞ ሴቶች ለዛ ቦታ መብቃት አለብን ማለት ነው። ነገር ግን የወንዶች ከኛ ጎን መቆማቸው እነዚህን ቦታዎች ስለያዙ በጣም ወሳኝ የሆነ እርምጃ አራምደናል ብዬ አስባለሁ። አሁን ከሚጎዱን ወንዶች በላይ ያዩ እና እንዳላዩ የሚያልፉት ወንዶች ናቸው በጣም እየጎዱን ያሉት። ምክንያቱም እነዚህ ወንዶች ያላቸው ቦታ አንድ ደረጃ ከፍ ያለ ነገሮችን ማስፈጸም ይችላሉ፣ ስልጣኑ አላቸው፣ ገንዘቡ አላቸው፣ ለውጥ ማምጣት የሚችሉ ሳኔ መወሰን የሚችሉ ሰዎች ወንዶች ናቸው። በአሁን ሰዓት በጣም አስፈላጊ ነው የነሱ ከኛ ጋር መቆ
ባንቺ አስተሳሰብ ማለት ነው። ወንዶች ሴቶች ለሚያደርጉት የጾታ እኩልነት ትግል ከጎናቸው እንዳይቆሙ እንቅፋቶቻቸው ናቸው ብለሽ የምታስቢያቸው ነገሮች ምንድን ናቸው?
መሀል ላይ ነጭም ጥቁርም ያልሆነበት በጣም ብዙ ሰው አለ። ሴቶች ጉዳይ ብሎ እየሰማ አይደለም፣ እያነበበ አይደለም። ሴቶች ምን ላይ ነው ያለው? የህጉ ደረጃ ምን ላይ ነው ያለው ብሎ ልክ ፖለቲካውን ያገባኛል ብሎ ሃይማኖቱን ያገባኛል ብሎ እንደሚንቀሳቀሰው አንብቦ ጽፎ ሼር እንደሚያደርገው እንደሚጮኸው አንድ አይነት ቲሸርት ለብሶ እንደሚወጣው የሴቶች ጉዳይ ቢያሳስበው አለማንበብ በጣም ጎርቶናል ብዬ አስባለሁ። የመጀመሪያው ነገር ከዛ ቀጥሎ ያለው ደግሞ አሁንኛ በቅቶን የሴቶች ጉዳይ መሰማት አለበት ብለ ሚዲያ ላይ ምናምን ስንወጣ በጣም ያስፈራን ያለንበት ሁኔታ ነው ያለው። ምክንያቱም በቃ አታግቡ አትወለዱ ምናምን ያልነው ይመስላል። ጆሮሽን ከፍተሽ አይንሽን አይተሽ ብትሰሚ በደንብ የምንጠይቃቸው ጥያቄዎች የመላከፍ፣ የቤት ውስጥ ጥቃት፣ ያስገድደው መድፈር፣ የአሲድ አታክ፣ በተለያዩ ግዚያቶች ኮንፍሊክቶችና ችግሮች ሀገሮች ሲነሱ ሴቶችን እንደ ጦር ሜዳ አድርጎ ወስዶ መድፈር እንደ ወረርሽኝ ነው።
አሁን አገራችን ላይ ያሉ አባባሎች፣ ባህሎች፣ ቱፊቶች እነዚህ ስሚያብረክቱት ነገር ምንድን ነው?
ትልቅ ሰው ሆነሽ የምትወስኝ ውሳኔ ያንቺና ያንቺ ብቻ ነው። ቱፊት ላይ ልታሳስብ ቢያትች ጥሩና መጥፎን የመለየት ኃላፊነቱ ያንቺ ነው። ስለዚህ ብዙዎቻችን ኃላፊነት መውሰድ ብንጀምር ጥሩ ነው እንጂ ባህላችን ላይ ምናምንም አካለን በጣም ብዙ ነገር ደግሞ ልናመጣ ነው። በቱፊት በባህል ላይ ምናምንም ተመስርተን አይደለም እየኖርን ያለ ነው አብዛኛው ህይወታችንን። ስለዚህ እሱ ላይ ማሳበቡ ጥሩም አይመስለኝም፣ ግን ልክ ነሽ አስተዋጽኦ የለውም ማለት አይደለም።
እናንተ ምንድን ነው እየሰራችሁ ያላችሁት? እስቲ በዋናነት
ሴታ ሴት ፓወር ያልንበት ምክንያት ሴት የሚለው ስም ራሱ ስድብ ነው። ሰው ሲጣላ ሴት ተብሎ ይሰደባል። ጥሩ ውሳኔ ብትወስኝና ያ ውሳኔ ቢያስደስተኝ ምንድን ነው መልሽ? ወንድ። አዎ፣ ወንድን የምንጠቀመው ለቆንጆ ነገር ነው። ሴትን ግን ለጥሩ ነገር አለ የምንጠቀመው። እነዚህን ስሞች እኛን ለማዋረድ እና እኛን ለማቃለል የሚጠቀሙበት መንገድ እኛ ራሳችን ውስጥ ያለንን የሴትነት ፍቅራችንን ይቀንሰዋል። ስለዚህ እንደዚህ አይነት አስተሳሰብ የማንቀበለው አስተሳሰብ ነው። ሴት መሆን በጣም ድንቅና ቆንጆ ነገር ነው ብለን ስለምናስብ ሴታ ሴት የሚለውን ስም የራሳችን አደረግን፣ እንደ ኃይል ተጠቀምነው ማለት ነው። ሰው ሴታ ሴት ፓወር ይባላል። ሴታ ሴት ፓወር የምንሰራው ማህበራዊ ድረገጽ ላይ በተለይ ቲክቶክ ላይ እና የተለያዩ የአስገድዶ መድፈር ወይም ደግሞ የጾታ ጥቃት የደረሰባቸውን ሰዎች ስቶሪዎች እናወጣለን። መቃወም ካለብን እንቃወማለን፣ ህጎችን ቻሌንጅ እናደርጋለን ብዬ አስባለሁ። ሀሳብን ማሸራሸር ነው ህዝብ ላይ ዋና አላማችን።
በስተመጨረሻ ወደ ወንዶች ነው አሁን የምመጣው ማለት ነው። ከወንዶች ምን እንጠብቅ? የጾታ እኩልነትንና ፍትሐዊነትን ለማምጣት
እውነታውን በአይናቸው ማየት ከቻሉ እጃቸው ላይ መፍትሄው አለ። በአሁን ሰዓት 21 ሚሊዮን ሴቶች ኢትዮጵያ ውስጥ ሞዴስ የላቸው። ቢያገባቸው ህጉን መቀየር ብቻ ነው የሚያስፈልገው። 21 አመት ነው የኢትዮጵያ ሴቶች ሙቭመንት ከመጣ። ከልጅነታችን ጀምሮ በፊልም በድራማ በስብሰባ በጣም ክብር ያላቸው የተማሩ ሴቶች በቅንና በጨዋ ደንብ የሴቶችን ጉዳይ አስረድተዋል። የማወቅ ችግር የለም። ህግ ካለ የትም አለም ላይ ሆነሽ ህጉ ይሰራል። ያገባኛል ብሎ የማይመጣ ከሆነ እኛ እኩልነት ወይም ሞት ብለን ተነስተናል። ከእኛ ጋር ናቸው ወይም በእኛ ላይ ናቸው እንጂ ጸጥ ብሎ ስላለ ጥፋት እያጠፋ አይደለም ማለት አይደለም። ሶ ይሄ የጥሪ ጉዳይ የልመና ጉዳይ ሳይሆን ያገባቸዋል። ነገ ሴት ልጃቸው ሞዴስ አታ ስታፍር ማየት ማንም አባት የሚፈልገው ነገር አይደለም። ስለዚህ አሁንም ቢሆን ባለህበት አካባቢ ግን ያገባኛል ካልክ መፍትሄ አለ።
የዛሬው እንግዳይን ቤተልሔምን ከልብ አመሰግናለሁ። በነገራችን ላይ ሁሉም ነገር መፍትሄ አለው። ሴቶች የሚገባቸው ቦታ ላይ እንዲደርሱ ለማድረግ እንዲሁም የሴቶችን ጉዳይ ጉዳይ ነው ለማለትም መፍትሄው ያለው በእጃችን ነው እና ሁላችንም በጋራ ብንሰራ በአጭር ጊዜ ቀላል የማይባሉ ለውጦችን ማምጣት እንችላለን። እንግዲህ አድማጮቻችን ሰዓታችን እየገሰገሰ ነው።
ተመጥኖ የተሰጠን ሰዓት እየተገባደደ በመሆኑ መሰናበታችን ግድ ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ማለትም ማክሰኞ ከ3:10 ጀምሮ እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሁሌም በኢትዮጵያ ሬዲዮ ላይ በዚሁ ሰዓት ጠብቁን። ሳምንት ስንገናኝ
ከዛው ዩኒቨርሲቲ ውስጥ ገባሁ። ተመራቂ ተማሪዎች ጋር ነው ዶርም የተሰጠኝ። የጥሩ አጋጣሚ አልነበረም።
ይህንንና ሌሎች ቁም ነገር አዘል ፕሮግራሞችን ይዘን እንጠብቃችኋለን። ሳምንት እንገናኝ። እስከዛው እናንተ ለኛ መደወላችሁ እንዳትረሱ። የተንቀሳቃሽ ስልካችን ቁጥር 0977 110077 ነው። ደውሉልን።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በዚህ ሳምንቱ ማክሲሙ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ